ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ አጭር ሞገድ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ መጋቢት 25 2011 ዓ.ም ስርጭታችን ጀመረ።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። የምሽቱ አስተናጋጆቻችሁ ሰሎሞን አባትና
አዳነች ፍስሐዬ ነን።
በእኔ ተስፋ አጥላችሁ ቢያደርግ ብላችሁ ፈቅዳችሁና ወዳችሁ የጎደለ ነገር ካለ በዳተኝነትና በእንዝላልነት ሳይሆን ምናልባት ከእውቀት ማነስና ከሁኔታዎች አለመመቸት እንጂ ያለኝን ጊዜ ሁሉ በታማኝነት ያገለገልኳችሁ መሆኑንም በዚሁ አጋጣሚ ልገልጽላችሁ ፈልጋለሁ።
ጠቅላይ ሚኒስትር አብይ አህመድ ናቸው ይህንን ያሉት ትናንት በሚሌኒየም አዳራሽ ባደረጉት ንግግር። የታዛቢዎችና የተንታኞችን አስተያየቶችም ይዘናል።
አንደኛ የውጭ ኃይሎችን በተለይ ምዕራባዊ ኃይሎች አጀንዳ ነው የሚያራምዱት የሚል አስተሳሰብ አለ። በሌላ በኩል ደግሞ የክልላቸውን የኦሮሚያን አስተሳሰብ ብቻ ነው ወይም ደግሞ አላማ ብቻ ነው የሚያራምዱት የሚልም አለ። ስለዚህ ያንን ለማስተካከል የተፈለገ ንግግር ይመስለኛል።
አቶ ክቡር ገና የኢኒሽቲቭ አፍሪካ ዳይሬክተር ናቸው። ሙሉ ዘገባ በአብይ ርዕስ ይቀርባል።
የምሽቱ ስርጭታችን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። አት ቪኦኤ አምሃሪክ ብላችሁ ተከተሉን፣ አዳምጡ። የናይል ሳት ስርጭታችንን ለማስተካከል እየተደረገ ያለው ጥረት እንደቀጠለ ነው። ወደ ፍጻሜው እየተቃረበ ይመስላል። እንደ ተስተካከለ ወደ መደበኛው የሳተላይት ስርጭታችን እንመለሳለን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
በአማራ ብሔራዊ ክልል በኦሮሞ ብሔረሰብ ዘንድ ዳዋ ሀረዋ አስተዳደር አካባቢ ነዋሪዎችና በጸጥታ ኃይሉ መካከል ግጭት መፈጠሩ ተሰማ። የወረዳውን ባለሥልጣን ያነጋገረው የደሴ ሪፖርተራችን መስፍን አራጌ ዝርዝር ዘገባ ልኳል።
የጸጥታ ኃይሉ በአካባቢው ትጥቅ ለማስፈታት በመሞከሩ ምክንያት ትናንት 3 ሰዓት የጀመረው በተኩስ የታጀበ ግጭት እስከ ዛሬ ማምሻውን መቀጠሉን በስልክ ያናገርኳቸው ወረዳው አስተዳደርና ጸጥታ ጽሕፈት ቤት ኃላፊ ኩሳ ክንዴሳ ገልጸዋል። ግጭቱ በአሁኑ ሰዓት መረጋጋቱንም ጠቁመዋል።
ቀሮና ከፌዴራል ፖሊሶች መካከል የተፈጠረ ችግር ነው። በመካከላቸው እኛ አንፈልግም፣ ሰላም እንፈልጋለን፣ እኛ ጦርነት አንፈልግም፣ ለምን መጥቶ ነው የሚሉ ቀሮቹ ማለት ነው። በዚህ ምክንያት ደግሞ እኛ ጋር አሁን በብዛት ህብረተሰቡ ጠመንጃ ይዘው ስለሚሄዱ ባህላቸው ነው። አርብቶ አደር ስለሆኑ ሁለት ሰው ተቀምጦ ጠመንጃቸውም በዚህ ምክንያት የተነሳ ደግሞ ያው ቀሮቹ ወደዚህ ገቡ ማለት ነው። እና ከዚህ የተነሳ ትላንት ከ3 ሰዓት ጀምሮ እስካሁን ያው ትክስ ላይ ነበሩ።
መሳሪያ ለማስፈታት በተደረገ ግጭት ምክንያት ነው ማለት ነው?
አዎ እንደዛ ነው። እና ከትላንት 3 ሰዓት ምናምን ጀምሮ እስካሁን ያው ዛሬ ወደ 10 ሰዓት ምናምን አካባቢ ከዞን ከተለያዩ ቦታ ሽማግሌዎች መጥቶ በእርቅ በሽማግሌዎቹ አሁን ተረጋግተዋል ማለት ነው።
ጉዳት የደረሰበት አለ?
በህብረተሰቡ ዘንድ ያለው አሁን ሁለት ሰው ቆስሏል። አዎ በፌዴራል ፖሊስ ደግሞ 5ቱም አሉ። ያው የተጣራ መረጃ አላስኩም ነ ግን የተጎዳ በሁለቱ በኩል አለ።
ንብረትስ ወድሞ ይሆን?
አይ ወደ ንብረት የለም።
አሁን እናንተ ተረጋግታችኋል?
ተረጋግተናል። አሁን በቃ እነሱም ወጥተዋል። አሁን
ዘግይቶ በደረሰን መረጃ በዞኑ ዋና ከተማ ኬሚሴ እና ዙሪያ አካባቢ ማምሻውን ተኩስ ሲሰማ የቆየ ሲሆን ወደ ኬሚሴ የሚያስገባው የሸክላ አካባቢ እንዲሁም ከኬሚሴ ወደ ደሴ የሚያሻግረው መንገድ በአካባቢው ነዋሪዎች መዘጋቱ ተነግሯል። የዞኑንና የወረዳውን አስተዳዳሪ ፖሊስ ኃላፊዎች ለማነጋገር ያደረግነው ጥረት አልተሳካም። ዝርዝር መረጃውን በነገው ዘገባ ለማካተት እሞክራለሁ። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ከደሴ
አመሰግናለሁ። መስፍን ለዘገባው። የሶማሌ ሕዝብ ከክልላዊ አጀንዳዎች ወጥቶ በሀገር አቀፍ ፖለቲካ ላይ በንቃት እንዲሳተፍ ጠቅላይ ሚኒስትር አብይ አህመድ ጥሪ አቀረቡ። ጠቅላይ ሚኒስትሩ ይህንን የተናገሩት ዛሬ ጅጅጋ ከተማ የኢትዮጵያ ሶማሌ ሕዝብ ዴሞክራሲያዊ ፓርቲ 10ኛ ድርጅታዊ ጉባኤ ላይ ተገኝተው ነው። ፓርቲው አዳዲስ ሥራ አስፈጻሚና የማዕከላዊ ኮሚቴ አባላትን መርጧል። ስምና አርማውንም ቀይሯል። ዝርዝር ያለ ዘገባ እንደደረሰን እናቀርባለን።
ከቅርብ ጊዜያት ወዲህ ደቡብ አፍሪካ ውስጥ በውጭ ተወላጆች ላይ ጥቃቶች የሚፈጸሙት ባዕዳንን በመጥላት ሳይሆን በሀገሪቱ ባለው ችግርና በአጨቃጫቂ ፖለቲካ ምክንያት ነው ይላል የሀገሪቱ መንግስት። ባለፈው ሳምንት ደርባን ከተማ ላይ አንድ ቡድን በአብዛኛው የመኖሪያ ፈቃድ በሌላቸው የማላዊ ተወላጆች ላይ በፈጸመው ጥቃት ቢያንስ ሁለት ሰዎች ተገድለዋል። ደቡብ አፍሪካ ውስጥ በውጭ ሀገር ተወላጆች ላይ የሚካሄደው ጥቃት የቆየ ሲሆን ከ11 ዓመታት በፊት ደግሞ እየተባባሰ እንደሄደ ታውቋል። 67 ሰዎች በተፈጸመባቸው ጥቃት ተገድለዋል። የዳበረ ኢኮኖሚ ያላት ደቡብ አፍሪካ የአፍሪካውያን ፍልሰተኞች መስህብ ሆና ቆይታለች።
በዩናይትድ ስቴትስ ተወካዮች ምክር ቤት ዴሞክራት የሕግ መምሪያ አባላት በፕሬዚደንት ዶናልድ ትራምፕ ላይ ሰፊ ምርመራ ለማካሄድ በተዘጋጁበት በአሁኑ ወቅት የመርማሪው ሙለር ሪፖርት ውጤትን ለማግኘት በሚያደርጉት ጥረት ከትራምፕ አስተዳደር ጋር የተራዘመ ትግል ያካሂዳሉ ተብሎ ይጠበቃል። በዴሞክራቶች የበላይነት የሚመራው የዩናይትድ ስቴትስ የሕግ መምሪያ የምክር ቤቱ ኮሚቴ የልዩ መርማሪ ሮበርት ሙለር ሙሉ ዘገባ እንዲሰጠው መጥሪያ ለማውጣት በድምፅ ወስኗል። ሮበርት ሙለር ሲመረመሩ የቆዩት ሩሲያ ከሶስት ዓመታት በፊት ዩናይትድ ስቴትስ በተካሄደው ፕሬዚደንታዊ ምርጫ እጇን አስገብታ እንደሆነ ለማጣራት መሆኑ ይታወቃል። ልዩ መርማሪው ያነጋገሯቸው አምስት የቀድሞ የዋይት ሀውስ ባለሥልጣኖች ቃለ ምስክርነትም ከዘገባው ጋር ተያይዞ ለምክር ቤቱ እንዲቀርቡ ጠይቋል። የምክር ቤቱ ኮሚቴ ሊቀመንበር ጀሮልድ ናድር ሰነዱና አምስት የቀድሞ የፕሬዚደንት ትራምፕ ረዳቶች የሰጧቸው ምስክርነት ቃሎች ለኮሚቴው እንዲቀርቡ ለመጠየቅ እንዲችሉ የምክር ቤቱ አባላት ዛሬ ድምፅ የሰጡት የፓርቲያቸውን መስመር ተከትለው በመለያየት ነው።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። የሰሜን አትላንቲክ ቃል ኪዳን ሀገሮች ድርጅት ዋና ጸሐፊ ያን ስቶልተንበርግ ዛሬ በዩናይትድ ስቴትስ ምክር ቤት ቀርበው ንግግር ያደርጋሉ። የድርጅቱ አባል ሀገራት የውጭ ጉዳይ ሚኒስትሮች በያዝነው ሳምንት ዋሽንግተን ዲሲ ይሰበሰባሉ። የዩናይትድ ስቴትስ የሕግ መምሪያ ምክር ቤት አፈ ጉባኤ ናንሲ ፔሎሲ እና የሕግ መወሰኛው ምክር ቤት የብዙሃኑ ሪፑብሊካውያን መሪ ሚች መኮነል፣ የኔቶ መሪ የዲሞክራቶች የበላይነት ባለው የተወካዮች ምክር ቤትና በሪፑብሊካውያን በሚመራው የሕግ መወሰኛ ምክር ቤት ቀርበው ንግግር እንዲያደርጉ የኔቶን መሪ ጋብዘዋል። ለኔቶ መሪ ይህ ግብዣ የተደረገው ፕሬዚደንት ትራምፕ ቢነቅፉም ለሰባ ዓመታት ያህል ዕድሜ የዘለቀው ድርጅት በሁለቱም የምክር ቤት ክፍሎች ድጋፍ እንዳለው ለማሳየት መሆኑ ታውቋል። የኔቶ አባል አገሮች የውጭ ጉዳይ ሚኒስትሮች በያዝነው ሳምንት በዋሽንግተን ለመነጋገር በተሰበሰቡበት በአሁኑ ወቅት አብዛኞቹ አሜሪካውያን የውጭ ፖሊሲ ጠበብት የሰሜን አትላንቲክ ቃል ኪዳን ሀገሮች ድርጅት በታሪክ እጅግ ስኬታማ ከሆኑት ወታደራዊ ውህደቶች አንዱ ነው በማለት አሞግሰውታል። ገና አስፈላጊ ድርጅት መሆኑንም አስገንዝበዋል።
የተመሳሳይ ጾታ ግብረ ሥጋ ግንኙነትንና ማመንዘርን አስመልክቶ በብሩናይ መንግሥት የወጣ አዲስ እስላማዊ ሕግ ዓለም አቀፍ ቁጣ አስነስቷል። ዛሬ ተግባራዊ የሚሆነው አዲስ ሕግ በማመንዘር በተመሳሳይ ጾታ ግንኙነት የተከሰሱ ሰዎች በድንጋይ ተወግረው እንዲገደሉ ይፈቅዳል። እንዲህ አይነቱ ከባድ ቅጣት በደቡብ ምስራቅ እስያዊቱ ሀገር የሸሪዓ ሕግ ውስጥ ሰፍሯል። ይህን ሐሳብ ከአምስት ዓመታት በፊት ያፈለቁት ሱልጣን ሐሰናል ቦልኪያ መሆናቸው ታውቋል። አዲሱ ሕግ ሙስሊሞች ባልሆኑ ልጆችና የውጭ ተወላጆችም ላይ ጭምር ተፈጻሚ ይሆናል። በአዲሱ ሕግ መሠረት ለመጀመሪያ ጊዜ የሰረቁ ሌቦች ቀኝ እጃቸው ይቆረጣል። በድጋሚ ሰርቀው ሲገኙ ግራ እጃቸው ይደገማል። የአዲሱ ሕግ ዓላማ 430 ሺህ ሕዝብ ባላትና ሙስሊሞች በሚበዙባት ሀገር የእስልምና እምነት ተጽዕኖን ለማሳደር ነው ተብሏል።
በመጨረሻም በዩናይትድ ስቴትስ ማዕከላዊ ምዕራብ ክፍለ ግዛት ቺካጎ የኢሉኖይ ከተማ መራጮች ሎሪ ላይትፉት የተባሉትን ጥቁር አሜሪካዊት ለከንቲባነት በመምረጥ ታሪክ ሰርተዋል። በትልቅነቷ ቀዳሚ ቦታ የምትይዘው የዩናይትድ ስቴትስ ከተማ ጥቁር አሜሪካዊቷን ለመሪነት ለመምረጥ ችላለች። 56 ዓመት ዕድሜ የሆናቸው የቀድሞ የፌዴራል አቃቢ ሕግ የተወዳደሩት እንደሳቸው አፍሪካዊት አሜሪካዊት ከሆኑት ነባር ፖለቲከኛ ቶኒ ፕሪክዌንክል ጋር ሲሆን በማጣሪያ ምርጫ 74-26 ድምፅ አሸንፈዋቸዋል። በመጪው ግንባር ወር የከንቲባነቱን ስልጣን ሲረከቡ የመጀመሪያዋ ይፋ የወጡ የተመሳሳይ ጾታ አፍሪካዊት አሜሪካዊት ከንቲባ ይሆናሉ። አድማጮች፣ ቮይስ ኦፍ አሜሪካ
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ሄርትስ እንዲሁም በ25 ሜትር ባንድ በ11610 እና በ11720 ኪሎ ሄርትስ እንዲሁም በፌስቡክ ላይቭ አት ቪኦኤ አምሃሪክ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ መጋቢት 25 2011 ዓመተ ምህረት ምሽት ፕሮግራም ነው።
የኢትዮጵያ ወቅታዊ ጉዳይ ለውጥ ከጠቅላይ ሚኒስትሩ የአንድ ዓመት ክንውን ባሻገር ውይይት ይዘናል።
ለውጡ ምን መምስል አለበት? ምን አይነት ለውጥ አለበት በሚለው ላይ አይ ቲንክ ብዙዎቻችን ብዙ ይመስለኛል። እናስባት አገር ሁላችንን በኩል ታይናለች ወይ? እኩል ታስተናግደናለች ወይ?
ሁለቱም ተናጋሪዎች በግለሰብ ላይ ያጠነጠነ ለውጥ አያስፈልግም የሚሉት ወይንም በሀሳብ ለበል የማይስማማበት የለም። ይሁንና ግለሰቦች እንደ መሪ የትም ሀገር በተደረጉ ህብረተሰባዊ ለውጦች ይሁን ጦርነቶች ይሁን መሪዎች የሚጫወቱት ሚና እጅግ አስፈላጊ ነው።
ምንም ለውጥ የለም አላልኩ። ሀገሪቱን የሚያሻገር ለውጥ ግን የለም ነው እያልኩ ያለሁት። በሁለቱ መሀል ልዩነት አለ። በአሁኑ ወቅት በኢትዮጵያ ውስጥ መሸጋሸግ ነው እንጂ መሸጋገር የለም ብዬ አምናለሁ።
አሁን የዕለቱ አበይት ኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔት ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ከዛ በፊት ግን ዶክተር ሽመልስ ቦንሶ፣ አቶ ግዛው ለገሰና አቶ ቴዎድሮስ ጸጋይ ናቸው የሰማችኋቸው። ጠቅለል ላለው ውይይትና ክርክራቸው ጠብቋቸው። አሁን ወደ አብይ ርዕስ እንሄዳለን።
ዘመም ያለችውን ሀገሬን ማቅናት እንጂ ከዚያ የተለየ ሸፍጥም ሆነ ተግባር የለኝም ሲሉ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ባለፈው ዓመት ያልተሟላ ነገር ካለ ኢትዮጵያውያንን በከፍተኛ ትሕትና ይቅርታ ጠይቃለሁ ብለዋል ጠቅላይ ሚኒስትሩ። የጎደለ ነገር ካለም በዳተኛነትና በንዝህላልነት አይደለም ያሉት ዶክተር አብይ ያለኝን ጊዜ ሁሉ በታማኝነት ያገለገልኳችሁ መሆኔን ልገልጽላችሁ እፈልጋለሁ ሲሉ አክለዋል። ይህ የጠቅላይ ሚኒስትር አብይ አስተያየት እርሳቸውን አስመልክቶ በተለይ በፌስቡክ የሚሰራጩ መረጃዎችን ለሚያምኑ ወገኖች የተሰነዘረ መሆኑን ታዛቢዎች ይናገራሉ። እስክንድር ፍሬው ተጨማሪ አለው።
ጠቅላይ ሚኒስትር አብይ አህመድ ዳግም በህዝብ ፊት ከአንድ ዓመት በፊት መጋቢት 24 ያደረጉት ንግግር መተዋወቂያ ሥራ መጀመሪያ ነበር። ራሳቸውን ከሚመሩት ህዝብ ፊት ያቀረቡበት፣ ውጥን እቅዳቸውን ይፋ ያደረጉበት። ትናንት በሚሊኒየም አዳራሽ ያደረጉት ንግግር ደግሞ የመጀመሪያውን አንድ ዓመት የዳሰሰ፣ ስኬት ጉድለቱን የቃኘ ነው። የተሳኩ ሥራዎችን ስኬቶችን የዘረዘሩት ጠቅላይ ሚኒስትሩ የጎደለ ካለ በሚልም ይቅርታ ጠይቀዋል።
ባለፈው ዓመት ስትጠብቁ ቢሆን ስትሉ የጎደለ ያልተሟላ ካለ ቆሜ ብቻ ሳይሆን በከፍተኛ ትህትና ኢትዮጵያውያንን ዝቅ ብዬ ይቅርታ መጠየቅ እፈልጋለሁ። ቁጣችሁ፣ ተግሳጻችሁ ለእኔ ሽልማቴ ነበር። ኢትዮጵያውያን ካልጠበቁ እንደማይቆጡ ስለማቅ በእኔ ተስፋ ጥላችሁ ቢያደርግ ብላችሁ ፈቅዳችሁና ወዳችሁ የጎደለ ነገር ካለ በዳተኝነትና በእንዝላልነት ሳይሆን ምናልባት ከእውቀት ማነስና ከሁኔታዎች አለመመቸት እንጂ ያለኝን ጊዜ ሁሉ በታማኝነት ያገለገልኳችሁ መሆኑንም በዚሁ አጋጣሚ ልገልጽላችሁ እፈልጋለሁ።
ጠቅላይ ሚኒስትሩ የገቡትን ቃል ከመፈጸም አንጻር በርካታ እርምጃዎች መራመዳቸውን ምሁራንና የፖለቲካ ተንታኞች ይገልጻሉ። በዚሁ በሚሊኒየም አዳራሽ ዝግጅት ላይ የተናገሩት ታዋቂው ጸሐፊ ዶክተር በድሉ ዋቅጅራ ለምሳሌ በአንድ ዓመት ብዙ መሰራቱን ያምናሉ።
እንደምታውቁት ባለፈው አንድ ዓመት ውስጥ በለውጡ በርካታ በጎ ተግባራት ተከናውነዋል። የተከናወኑትን ተግባራት ዝርዝር ስንመለከት ለውጡ የአንድ ዓመት ሕፃን ነው ለማለት በጣም ያስቸግራል።
የቀድሞው የፓርላማ አባልና የፓን አፍሪካ ፓርላማ ምክትል ፕሬዝዳንት ዶክተር አሸብር ወልደ ጊዮርጊስ የጠቅላይ ሚኒስትሩን የአንድ ዓመት ጉዞ በተመለከተ አስተያየቶችን ሲሰጡ ቆይተዋል። እሳቸውም እንደዚሁ ታዲያ ጠቅላይ ሚኒስትሩ ቃላቸውን ጠብቀዋል ባይ ናቸው።
ጠቅላይ ሚኒስትር ዶክተር አብይ አህመድ በአንድ አመት ቆይታቸው እጅግ ተሳካላቸው መሪ ናቸው። የተናገሩትን ለመፈጸም ችለዋል። ለምሳሌ እስረኛ ፈታለሁ አሉ። ትልቅ በቃ ይችግር የህዝባችን መናወጥ አንዱ ምክንያት የነበረው እሱን እስረኞችን መፍታት ችለዋል። በዓለም ደረጃ ስደት ላይ ነበሩ ኢትዮጵያውያንን ተቃዋሚ ኃይሎችን ወደ ሀገራቸው መጥተው በአንድ አዳራሽ ውስጥ ሆነው እንዲከራከሩ እንዲነጋገሩ ስለ ሀገራቸው አማራጭ ሀሳብ እንዲያቀርቡ አድርጋለሁ ባሉት መሰረት አደረጉ። ሁሉም ተቃዋሚዎች ወደ ኢትዮጵያ መጡ። ከመጡም በኋላ ጠቅላይ ሚኒስትሩ እንደ መሪ አይደለም እየሆኑ ያለው፣ እንደ አንድ ሙያተኛ፣ እንደ አንድ ጓደኛ ሆነው የመሪ ወንበር ላይ ልቀመጥ ሳይሉ ከታች አብረው እንደ ጓደኛ ሲያወሩ ይሄ ትልቅ ስኬት ነው ለሳቸው። የኤርትራ ጉዳይ በጣም ከባድ ነበረ። የሁላችንም ስጋት ነበረ፣ አይሳካም የሚል ጭንቀት ነበር። አሳኩት። ኤርትራ መሪ ወደ ኢትዮጵያ መምጣት ቻሉ። ህዝብ ለህዝብ መገናኘት ቻለ። ይሄ ትልቅ ስኬት ነው። በጣም በጣም ትልቅ ስኬት ነው። ግን እንደዚያም ሆኖ ትልቅ ፈተናዎች ይጠብቋቸዋል። ትልቅ ፈተና። ይሄ ትልቅ ሀገር ነው። የመቶ ሚሊዮን ህዝብ ሀገር ነው። ከዚያም በላይ ህዝብ ነው። እያንዳንዱ ከታች ከቀበሌ አንስቶ እስከ ላይ ከጠቅላይ ሚኒስትሩ የሚጠብቅ ነው። በዚህ ላይ የአመራራቸውም ህዝቡም በጋራ ዛሬ የሰጠነውን ክሬዲት ዝም ብለን ተነስተን ነገ መናድም የለብንም። የምንሰጠው
ዛሬ ያመሰገነውን ነገ
በዚያ የሰራውን ጠቅሰ ጥሩ ያሳካውን ተናግሮ ከዚያ ደግሞ እነኝ መስተካከል አለባቸው የግድ የበለጠ ተለጥጦ መሰራት አለበት የሚለውን መናገር ይቻላል። ግን ከኢትዮጵያዊነት ባህል አንዳንዴ ወጣ እንዳንል፣ ኢትዮጵያዊነት ባህል ለሰው ልጅ ክሬዲት መስጠት ነው። ለደከመው
የሰራን ማመስገን ነው ለሰው ልጅ ክሬዲት መስጠት ሲል
የሰራውን ማመስገን ነው። የጎደለውን በትዕግስት መናገር ነው። በዚያ ደረጃ መሄድ አለብን የሚል እምነት አለን።
ፖለቲካዊና ማህበራዊ ጉዳዮችን እያዋዛ በማቅረብ የሚታወቀው መዋዘ ጥበባት ዳንኤል ክብረትም ይህንኑ የዶክተር አሸብር ሀሳብ ነው የሚያጠናክረው።
እንዳልኩ መጀመሪያ በኢትዮጵያ ታሪክ የማይሞክሩ ነገሮች ተደርገዋል። ለምሳሌ አንዳርጋቸው ጽጌ መፈታት ሂደቱን ስለማስታወሱ አይሞክሩም የሚባሉ ነገሮች መጥተዋል። እና ሰው በዛ ልክ ነው የሚጠብቀው። አንዳርጋቸው ጽጌ ከተፈታ በኋላ ከአንዳርጋቸው ጽጌ የባሰ ሰው ደግሞ ቀጥሎ እንዲፈታ ነው ሰው የሚጠብቀው።
የባሰ ደግሞ አልነበረም።
እንዲህ አይነት ነገሮች እኔ ቅድም ያልኩ ነው አዲስ እንጂ አሁን ለምሳሌ አንዳርጋቸው ጽጌ አቆይቶ ዶክተር አብይ አሁን ሰሞኑን ቢፈቱት ኑሮ ቱን እንደጠበቅ ልትጓዝ ይችላል። ግን ስስት አያውቁም ሰውየው። አሁን አይ ብልጥ እና ስሱ ሰው ቢሆኑ ያን በዛ በስድስት ወር ያደርጓቸውን ቀስ እያደረጉ ለአምስት አመት እየመነዘሩ መኖር ይችሉ ነበር። ድሮኛ ዩኒቨርሲቲ የምንለው ነበር ፈርስት ይር ላይ ወይም ሰከንድ ይር ላይ ጥሩ ግሬድ ካገኘ እሷን እየመነዘር እስከ አራት አመት ዲም ብታገኝ ምንም ብታገኝ ተመነዛዝራ ቱ ምናምን አታጣትም። ተመነዛዝር በዛ መንገድ አይደለም እሳቸው ይሉት በአንድ ጊዜ እንደ ጎርፍ ነው ያጥለቀለቁት። በቃ መሆን ያለብ ለምን እንሳሳለን እኛ ይህ ነገር አይደለም የህዝቡ የሮሮ ጥያቄ ነው። እሱን በአንድ የመለሱ። ስለዚህ ሰው አሁንም በሰባተኛው ወር የሆነ እስረኛ ሲፈጠር፣ በስምንተኛው ወር የሆነ ነገር ሲፈጠር ማየት ይፈልጋል። ያ አለመሆኑ ነው ማየው።
በአንድ አመት በርካታ ስራዎች ከተሰሩ ጠቅላይ ሚኒስትሩ ለምን ይቅርታ ጠየቁ? በፌስቡክ የተሰራጩ አንዳንድ መረጃዎች የዚህ ይቅርታ መነሻ የሆኑ ታገል ሰይፉ በዚሁ በሚሊኒየም አዳራሽ ባቀረበው ግጥም እንዳለውም ይህ የመገናኛ ዘዴ የራሱ አማኞች አሉት።
ከመቅደሱም ትልቅ ካውደ ምረት ታዛው ከመስጊዱም ይልቅ አላህ ከሚገዛው ሳያይ የሚያምነውን ታገኛለህ እዛው ፌስቡክ ላይ ነውና አማኝ የሚበዛው።
እናም እሳቸውን አስመልክቶ በፌስቡክ ሲሰራጩ የቆዩ መረጃዎች በገጣሚው ቋንቋ የተወሰኑ አማኞችን ቀልብ እንደገዙ ጠቅላይ ሚኒስትሩ ልብ ሳይሉ አልቀሩም። እሳቸው ለኢትዮጵያ ያላቸውን አላማና ቅር ለሚጠራጠሩ ወገኖች መልእክት ማስተላለፋቸውም ይህንን አባባል ያጠናክራል።
የእኛ ሩጫ ሁሉ የሀገራችን ህዝቦች ከሰሜን እስከ ደቡብ፣ ከምስራቅ እስከ ምዕራብ እኩል ሆነው በነጻነት የሚኖሩባት ኢትዮጵያን መፍጠር ነው። ኢትዮጵያን ከፍ ማድረግ፣ ትውልዷን ማንቃት፣ ዘመም ያለችውን ሀገሬን ማቅናት እንጂ ከዛ የተለየ ሸፍጥም ሐሳብም ተግባርም አልነበረንም።
የቀድሞው የአዲስ አበባና የኢትዮጵያ ንግድ ምክር ቤቶች ፕሬዝዳንት ያሁኑ የኢኒሼቲቭ አፍሪካ ዳይሬክተር አቶ ክቡር ገናም የጠቅላይ ሚኒስትሩን የአንድ ዓመት ጉዞ በተመለከተ አስተያየቶችን ሲሰጡ ቆይተዋል። ጠቅላይ ሚኒስትሩ የተለየ ሸፍጥም ሆነ ተግባር የለኝም ማለታቸው እንደዚሁም ይቅርታ መጠየቃቸው እሳቸውን አስመልክተው ሲሰራጩ ለቆዩ መረጃዎች የተሰጠ ምላሽ መሆኑ ይናገራሉ።
አንደኛ የውጭ ኃይሎችን በተለይ የምዕራባዊ ኃይሎች አጀንዳ ነው የሚያራምዱት የሚል አስተሳሰብ አለ። በሌላ በኩል ደግሞ የክልላቸውን የኦሮሚያን አስተሳሰብ ብቻ ነው ወይም ደግሞ አላማ ብቻ ነው የሚያራምዱት የሚልም አለ። ስለዚህ ያንን ማስተካከል የተፈለገ ንግግር ይመስለኛል። በአጠቃላይ በእኔ አስተያየት ንግግራቸው ሁሉም ሰዎች አርክቷል የሚል ስሜት አለኝ። ምክንያቱም በማግስቱ እንደገና ፌስቡክን ያየ ወይም ደግሞ እንደዚሁ መንገድ ላይም አንዳንድ ሰዎች ሲነጋገሩ ከሰማ ሁኔታው የተስተካከለ ይመስልላቸዋል።
ንግግራቸው ተቀባይነት አግኝቷል ሲሉ የመጨረሻ ያደርገዋሉ አቶ ክቡር። ምን ተመለከቱ እርስዎ? ለምሳሌ ማሳያው ምንድን ነው በእርስዎ እምነት?
እንግዲህ እንደገና የፖለቲካ ዓለምን ስንመለከት ባለፉት ሁለት ሳምንታት በተለይ ሸራተን በተደረገው ውይይት ባሰሙት ንግግርና ከዛ በኋላ ደግሞ እንደዚሁ ባሰሙት ንግግሮች ብዙ እንግዲህ ስናወራ አዲስ አበባ ለማለት እንችላለን እና አንዳንድ ጊዜ ያው ፌስቡክ ላይ የተጻፈው ካልሆነ ጨምረን ብዙ ሰዎች ድጋፋቸውንና ከዚህ በፊት ለእሳቸው የነበራቸውን አመኔታ እንደቀነሰ የሚያሳይ ብዙ ምልክቶች ነበሩ። እንግዲህ እሱም ለመመለስ የተደረገ ነው ብዬ ነው የምገምተው። ስለዚህ ነው ተሳክቶላቸዋል ብዬ የምገምተው። በአጠቃላይ ግን ጠቅላይ ሚኒስትሩ ባለፉት 12 ወራት ያደረጉትን ስራ ሲታይ በአብዛኛው የሚያኮራ በአብዛኛው ብዙም ሰው ያስደሰተ ሆኖ ነው ያለው። ግን ደግሞ በዛ ነው ያለ ደግሞ አንዳንድ አስቸጋሪ ሁኔታዎች አሉ። ለምሳሌ አሁን ከትግራይ አዲስ አበባ ለመምጣት የማይቻልበት ሁኔታ ላይ ሙሉ በሙሉ ኢትዮጵያ ተረጋግቷል ለማለት የሚያስችል ሁኔታ አለ ለማለትም ያስቸግራል። ስለዚህ በአንድ በኩል ብዙ የተሰሩ ስራዎች ስላሉ አሉ፣ በሌላ በኩል ደግሞ ገና ብዙ ይጠብቃቸዋል።
የጠቅላይ ሚኒስትር አብይ አህመድ የአንድ አመት ቅኝት ንግግርና የፈጠራቸው ስሜቶች ሰሞኑን ከተጨማሪ አስተያየቶች ጋር ልመለስ ሞክራለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ኢህአዴግ ለውጡን በብቃት ለመምራት ራሱ አንድ ሆኖ መቆየት አለበት ሲሉ አንጋፋው ፖለቲከኛ አቶ ልደቱ አያሌው አሳስበዋል። ዛሬ በባህር ዳር ከተማ የለውጡን የአንድ አመት ጉዞ በተመለከተ ሀገር አቀፍ ውይይት ተካሂዷል። በውይይቱ የሚታወቁት ፖለቲከኞች፣ የተፎካካሪ ፓርቲዎች አመራር አባላት፣ ምሁራንና ታዋቂ ግለሰቦች ተገኝተው ንግግር አድርገዋል።
ዛሬ በባህር ዳር ከተማ የክልሉ ርዕሰ መስተዳደር ዶክተር አምባቸው መኮንንን ጨምሮ የክልሉ ከፍተኛ አመራሮችና የባህር ዳር ከተማ ነዋሪዎች በተገኙበት በክልል ምክር ቤት አዳራሽ በኢትዮጵያ በአንድ አመት ውስጥ የታየውን የለውጥ ጉዞ የሚዳስስ ሀገር አቀፍ ውይይት ተካሂዷል። የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤትና የባህር ዳር ከተማ ወጣቶች ባዘጋጁት በዚህ የውይይት መድረክ እብቅ ፖለቲከኞች፣ የተፎካካሪ ፓርቲ አመራሮች፣ ምሁራንና ታዋቂ ግለሰቦች ተገኝተው ስለ ለውጡ ያላቸውን አሉታዊም ሆነ አዎንታዊ አስተያየት ሰጥተዋል። በዚህ መድረክ የተገኙት አቶ ልደቱ አያሌው ለውጡ በብርሃን ፍጥነት መሄድ ለመተቸትም ሆነ ለመተንተን አስቸጋሪ በመሆኑ የጥሞና ጊዜ መርጠው በዝምታ እንደቆዩ ተናግረዋል። አቶ ልደቱ እንደሚሉት ለውጡ ብዙ ትሩፋቶችን ያመጣ ቢሆንም የሀገሪቱን መሰረታዊ ችግሮች ግን የሚፈታ አይደለም፣ ለውጡንም ዘላቂ ሊያደርገው አይችልም ነው ያሉት። መሰረታዊ ችግሮች ናቸው ያላቸውን ሲጠቅሱ በሀገር አቀፍ ደረጃ ብሔራዊ አለመግባባት መኖር፣ ህዝቡን በጋራ ሊያኖር የሚችል ህገ መንግስት አለመኖር፣ የኢኮኖሚ ጉዳይና ከለውጡ ጋር ጠንካራ አመራር አለመኖር የሚሉ ዋና ዋናዎቹ ናቸው ብለዋል።
መሰረታዊውን ችግር ተከትለው የመጡ ችግሮችን ነው ለውጡ አድሬስ እያደረገ ያለው እንጂ የችግሩ ሰንኮፍ መሰረታዊ ችግር ገና አልነቀሉም። አሁን ያለንበት ሂደት ተሐድሶ ነው ወይስ ሽግግር ነው? ይህን እንኳ ዲፋይን አላደረግም። ለእኔ መለኪያ ከኢትዮጵያ ነባራዊ ሁኔታ አንጻር አንድ ሽግግርን በለው ተሐድሶን በለው ውጤታማ ነው የምለው ምን ያህል ኢትዮጵያ ውስጥ ብሔራዊ መግባባት ማምጣት፣ ምን ያህል እርቀ ሰላም ማውረድ ችሏል። በዚህ ረገድ የተቋቋመ ኮሚቴ አለ። መሬት ላይ ጠብ የሚል ስራ ግን ገና አልተጀመረም። አንድ ህዝብ ሆነን እያለ አንድ ሀገር ሆነን እያለ በደንበር መጣላታችን፣ በወረዳ መጣላታችን፣ በዞን መጣላታችን፣ በከተማ መጣላታችን፣ በአዲስ አበባ መጣላታችን ብዙ ብዙ ያሳስበን ነበር። ሁለተኛው እኔ ለዚህ ሁሉ ችግር ምንጭ አንዱ መሰረታዊ ምንጭ ህገ መንግስቱ የጋራ የኛ የምንለው አብሮ ያኖረናል የምንለው ህገ መንግስት ዜጎች አሁን በስራ ላይ ባለው የኢትዮጵያ ህገ መንግስት ከክራይ ቤት የተሻለ አገር የለንም። ይሄን ህገ መንግስቱን ይዞ በመቀጠል ወደፊትም ብሔራዊ መግባባትም ዲሞክራሲ አገራዊ አንድነትን ማምጣት አይቻልም። ሶስተኛ ምለካው ይሄን የሽግግር ሂደት አነሰም አደገም ከነ ችግሩ የነበረውን የኢኮኖሚ እድገት እና ልማት ሊያስቀጥል የሚችል ነው ወይ? ኢትዮጵያ ካሁን በኋላ ድሃ ሆነ ኢኮኖሚዋ አሽቆልቁሎ ብሉና እንጠብቃ ልትቀጥል አትችልም። በዚህ ረገድ አንዳንድ ማሻሻያዎች አሉ። መሰረታዊ ማሻሻያዎች ግን እየተወሰዱ አይደሉም። የፖለቲካ የኢኮኖሚ ስትራቴጂው እንዳለ ነው። የመሬት ፖሊሲው እንዳለ ነው። መሰረታዊ እርምጃ እየተወሰደ አይደለም። ሌላው ዋናው የነዚህ ሁሉ መቋጫና ማሰሪያ ጠንካራ የሆነ የለውጥ አመራር አለ አይመስልም። ለውጥን መርቶ ዳር ማድረስ የሚችል አመራር በደንብ አምቆ ሰልቆ ያመነበትን ሐሳብ ይዞ የመሸበት የሚያድር መሆናል። ዋጋም ያስከፍል። የውደድ ባይነት ያመራር ሰጭነት ሚና ሄዶ ሄዶ ራስንም አገርንም ዋጋ ያስከፍል።
አቶ ልደቱ መሰረታዊ ችግሮች ናቸው ላሏቸው ችግሮች የመፍትሄ ሐሳብ ናቸው ብሎ ካስቀመጡት ውስጥ አንዱና ዋነኛው ኢህአዴግ ራሱ አንድ ሆኖ መቆም አለበት ነው ያሉት።
ኢህአዴግ እቺን ሀገር መካስ ካለበት መጀመሪያ ይሄን ለውጥ በብቃት ለመምራት ራሱ አንድ ሆኖ መቆም አለበት። ጉባኤ ሳካሂዱ 100% እጃችሁን አውጥታችሁ አንድ መሪ መርጣችሁ ትወጣላችሁ። መስመራችሁን ሳትቀይሩ ትወጣላችሁ። ከወጣችሁ በኋላ ግን የተለያየ መግለጫ ታወጣላችሁ፣ ህዝብን ታደናግራላችሁ። ይሄ ዳግም በደል ነው ህዝቡ ላይ። ሁለተኛውና መሰረታዊ ቅራኔ በኢትዮጵያዊ ማንነትና በብሔር ማንነት ያለ ቅራኔ ነው። ይሄን ሊያቻችል የሚችል መፍትሄ የኢትዮጵያ የፖለቲካ ኃይሎች ማምጣት ካልቻሉ ሌላ የለውጥ ትግል ገና ወደፊት ይጠይቃል። ጠብቀን ሶስተኛው የጽንፈኝነትንና የምክንያታዊነትን ፖለቲካ ማስታረቅ። ሁለት ኃይል ነው አሁን የኢትዮጵያ የፖለቲካ ኃይል አሰላለፍ ስናያለ። መንግስት ይሄን ጽንፈኛውን ኃይል በበጎ ውይይት፣ ድርድር፣ በመግባባት ወደ ምክንያታዊ ኃይል ማምጣት ካልቻለ፣ ሲቻል በውይይት በምክክር በድርድር ካልተቻለ ደግሞ ምክንያታዊ የሆነውን እና ለውጥ ፈላጊ የሆነውን ህዝብ ከጎኑ አሰልፎ ጽንፈኛውን ኃይል ማሸነፍ ካልቻለ ይሄ ሂደት ይቆራሽ ያመራር ብቃት የሚያስፈልግል። ይሄን ለውጥ መደገፍ አለብን ብዬ አምናለሁ። ብዙ ችግሮች አሉት ግን መሽቶበታል ብዬ አላምንም። ይሄ እየረፈደበት ግን ስለዚህ አቅማችን በፈቀደ መጠን በሰከነ ሁኔታ ይሄን ለውጥ ለመደገፍ ለማገዝ መረባረብ።
ሌላው በውይይቱ አስተያየታቸውን የሰጡት የትግራይ ዲሞክራሲያዊ ፓርቲ ትብብር ሊቀመንበር ዶክተር አረጋዊ በርሄ አሁን በሀገራችን የለውጥ በር ተከፍቷል፣ በሩን ገብተን ማስፋትና መጠበቅ ኢትዮጵያን የምንወድ ሰዎች ኃላፊነት ነው ነው ያሉት።
73 ዓመት ከሀገሬ ወጥቼ ስደት ላይ ስኖር መግቢያ አጥቼ አንዴ ሽብርተኛ፣ አንዴ ከሃዲ፣ አንዴ ምናምን እየተባልኩ እየተከሰስ አሁን ግን ያ ሁሉ ቀርቶ በሰላም ሀገሬ ገብቼ የሀገሬ አየር የሀገሬ አፈር ላሸት በመቻሌ ከህዝቤ ጋር ለመገናኘት በመቻሌ በመብቃቴ ከዚህ እደግፈዋለሁ። አሁን ባጭሩ ለለውጥ የሚያስችል በር ተከፍቷል። ይሄን በር ገብተን ማስፋት እንዳይቀለበስ መጠንቀቅ መከላከል የእያንዳንዳችን ኢትዮጵያን የምንወድ ኢትዮጵያን እንድታድግ እንድትለውጥ የምንፈልግ ሰዎች ኃላፊነት ነው።
በውይይቱ የለውጡ አስፈላጊነት በኢትዮጵያ በዶክተር አለማየሁ ዋሴ የዲሞክራሲ ባህላችን ያለበት ሁኔታ እሴቶችና ልምዶችን በአቶ ሙላቱ ገመቹና በፕሮፌሰር በየነ ጴጥሮስ የለውጡ ፋይዳዎች፣ ትሩፋቶች፣ ፈተናዎችና ቀጣይ አቅጣጫዎች በአቶ ልደቱ አያሌው ብሔርተኝነት፣ ሀገራዊ አንድነትና ዲሞክራሲ በኢትዮጵያ በኢንጂነር ይልቃል ጌትነት አስተያየት የተሰጠባቸው ርዕሰ ጉዳዮች ሲሆኑ ሌሎች ምሁራንና ፖለቲከኞች በሌሎች ርዕሰ ጉዳዮች አስተያየታቸውን ሰጥተዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ቀደም ሲልም እስክንድርን ለዘገባዎቻቸው አመሰግናለሁ። በድሬዳዋና በአካባቢዋ እንዲሁም ጅጅጋ ላይ ያለው ሰው ስለ አብይ አህመድ አስተዳደር የአንድ ዓመት ጉዞ ከተናገረው የተወሰነውን አዲስ ቸኮል ያስደምጠናል።
ጊዜ መስጠት አለበት፣ ገና ነው። በዚህ በአንድ ዓመት ውስጥ ይህንን ሰርቷል። ከውጭም ከግቢም ለምሳሌ ኤርትራና ኢትዮጵያን አስታረቀ። ጫሉትን ንግቡ አላስገባ አይደለም። ይሄም ስራ ነው። ደግሞ ለሱ የሚያስፈልገው ነገር ካለ ደግሞ ወጣ ብሎ ውጭ ደግሞ የሚሰራው ነገር ይኖረዋል። እኛ እናቅም። ለኢትዮጵያ የሚገውን ነገር ነው የሚያደርገው። ዋናው ነገር የሚፈለገው አንድነት ብቻ ነው፣ ኢትዮጵያዊነት በቃ። ስለዚህ ሲገባም በአንድነት ነው የማስተዳድረው ብለዋል አይደለም። በአንድነት ኢትዮጵያ የሚለውን ቃል ብቻ ይዞ መስራት አለበት። በአንድ አመት ውስጥ ኢትዮጵያን አስተካክላለሁ ማለት ዝበት ነው። ስለዚህ ጊዜ መሰጠት አለበት።
ከሄዱ አይከፋም። ነገር ግን ከታች ያሉት ከታች ማለት ለምሳሌ ኦሮሞ እንበል ለምን እንደምንደብቀው ኦሮሞ አካሄዱ እንዲፈርስ እያደረጉ ነው ያለው። ምክንያቱም ይሄ ጠቅላይ ሚኒስትር ነው። ኢትዮጵያ ውስጥ ያለው ዘረኝነት ነው። አንድ ሰው ብቻ ምን ያደርጋል? አሁን ለምሳሌ ድርደው እናይ ስታ ጠባቂ ማን ነው? ጠቅላላይ አገር መለዮ ለበሽ ነው። መከላከያ የድንበር ነው። ግን አገር ውስጥ ሰላም ጠባቂ ማን ናቸው? ፖሊሶች ናቸው። አድማበታይና ተራ ፖሊሶች አለ አይደል? ሰላም የሚያበላሹት እነሱ ናቸው። ዘረኝነት ገባ። ዘረኝነት ስለገባ ሰው የለውም። ግን ጠቅላይ ሚኒስትሩ በጣም ቆንጆ ለውጡም አካሄዱም በጣም ጥሩ ብዬ ደግፋለሁ።
በዚህ በአንድ ዓመት ውስጥ ጥሩ የሆነ የኢትዮጵያዊነትና መንፈስን መፍጠር ችሏል። ነገር ግን አንዳንድ ጊዜ ህግን በማስከበር ደረጃ ፍትህን በማስከበር ደረጃ ፌር ያልሆኑ ነገሮች ብሔር ቤዝድ የሆኑ ጥቃቶች ሲፈጠሩ ቶሎ ብሎ እርምጃ ለመውሰድ እንደዚህ አይነት ነገሮች አሉ። ስለዚህ ጥሩ ነው። ብቻ እስካሁን ድረስ የመናገር መብት አለ። በተለይ ጅጅጋ ላይ በጣም ሰላም ነው። በአሁኑ ሰዓት እንደ ልባችን ወተን ሰርተን እንገባለን። ጥሩ ነገር ነው ያለው።
ስለ ዶክተር አብይ ያው በአንድ አመት ያስመዘገባቸው ነገሮች ብዙ አሉ። ኢትዮ ኤርትራ ግንኙነትን እንዲገናኙ መንገድ ከፍተዋል። ሁለተኛ ክልሎች ራሳቸውን ችሎ እንዲያስተዳድሩ የማድረግ የህግ በላይነት እና ፖለቲካ ሙሉ የታሰሩ ሰዎች እንዲፈቱ ከእስር ቤት ወንጀል የሰራ ነው እንጂ ሌላ በፖለቲካ ምክንያት ስለጻፈ በጋዜጠኞች ምናምን ተይዞ የታሰሩት የሉም በአሁኑ ሰዓት። ሌላው በተለያዩ ምክንያቶች ከሀገር የወጡ ፓርቲዎች አሉ። ወደ ሀገር እንዲመለሱ እዛ ጫካ ሆነው ሀገር ውስጥ ገብቶ በዲሞክራሲያዊ መንገድ እንዲሟገት አላማውን ምኑ ለህዝቡ አቅርቦ ሰላማዊ ውጊያ አድርጎ እቺ ሀገር ወደ ሰላማዊ ሽግግር እንድትሄድ መንገድ ከፍቷል። የማይታሰብ መንገድ ይሄ ሁሉ የአንድ አመት ውጤት ነው። እና ስለ ስጋቱ ያው ዲሞክራሲ ማለት እኔ ሳጠፋ አልጠየቅም ሰው ካጠፋ ደግሞ ይጠይቃል የሚል አመለካከት አለ። መብቱና ግዴታውን እንዲያውቅ ህጉ ትንሽ ጠበቅ ሆነ የህግ በላይነት እንዲጠነቅ ሁሉም ሰው እንደፈለገ ሆኖ እንደፈለገ ማድረግ አይችልም። ቶሎ የህግ በላይነት ማስከበር ግድ ነው።
የመጀመሪያው ሊቀመንበር ሆኖ የተመረጠው አብይ ደስ የሚያሰኝ ሁሉ የሁሉንም ህዝብ አስተያየት የሳበ ድጋፍ ሁሉ ያሉትን ሁኔታዎች ታይቶበታል። ምናልባት በአንዳንድ ተመልካቾችም እንደሚታዩ እስከ ሐምሌ ድረስ ባሉት ጊዜያቶች በጎ ምግባሮች እየታዩ መደርሰዋል። ግን ከዛ በኋላ ደግሞ ሁኔታዎች የመለዋወጥ ባህሪያዎች ያሳያሉ። ቀደም ብሎ የነበረው የአንድ ድርጅት ወይንም ዘር ግንድ የያዘ የጭቆና አሳደ ነው ተብሎ ይነገር ነበር። በስልጣንም አካባቢ በወታደራዊም በሁኔታዎች የህወሓት በላይነት ነበረ ተብሎ ይነገር ነበር። አሁን ደግሞ ከጊዜ በኋላ በተለይም በኦህዴድ አካባቢ በሚደረገው እንቅስቃሴ የወገናዊነት ሁኔታ ይታያል የሚል ነገር አለ። ያው የህዝብ መፈናቀል አለ፣ በየቦታው የሚደርሱ ችግሮችም አሉ። ግን ሁኔታዎች ሁሉም እኩል አልታዩም የሚለው አስተሳሰቦች አሉ። እና ጠቅላይ ሚኒስትሩ ፊት የነበረው ሁኔታ አሁን እንደዛ አይደለም፣ ጥርጣሬ ውስጥ ገብቷል የሚል የህዝብ አስተያየትም ይሰማል። እኔም እንደዛ ይመስለኛል።
የጅጅጋ ተወላጅ ነ ነዋሪ ነ ጅጅጋ እንደሚያውቁት ሐምሌ 28 ነ ሽግግር መንግስት ነ የገባው። የእኛ አመራር ትንሽ የሆነ ሽግግር ነ የፈጠሩት። ሄጎ የሚባል አለ ቡድን፣ የመንግስት አደራጁት ቡድን ናቸው እነሱ። አልፈናል። አሁን ጥሩ ለውጥ ነው እየመጣሁት የፌደራል መንግስት ጋር ጅጅጋ ሰላም ነ። እኔ ዶክተር አብይ ያየሁት ጥሩ ነገር እንጂ መጥፎ ነገር አላየትኩም። ይናል ግለሰብ ማለት ያለው አብይ ኢትዮጵያ መሆን አይቻልም ነበረ። ሲም እንጂ መንግስት የለም ነበረ። የአብይ በፊት ስንት እስረኛ ኢትዮጵያ ውጭ ፈቶ ሀገር እየገባው ዛሬው ላይ ተመትፋላ ጥሩ ኢትዮጵያ ይመጣል ብዬ አስባለሁ። ደስ ይላል። የአብይ ሲም ሲተሰማ ራሱ ደስ ይለኛል።
አዲስ ቸኮልን ለጥንቅሩ አመሰግናለሁ። ሰበር ዜና አለን። የተከበራችሁ አድማጮች፣ በአውሮፓ የዘመን አቆጣጠር በ2020 ዓመተ ምህረት ከአንድ ዓመት በኋላ ማለት ነው ቶኪዮ ለምታስተናግዳቸው የኦሊምፒክ ጨዋታዎች ለማለፍ ዛሬ በተደረገ የአፍሪካ ዞን የማጣሪያ ግጥሚያ የኢትዮጵያ የሴቶች እግር ኳስ ብሔራዊ ቡድን የዩጋንዳ አቻውን 3-2 አሸንፏል። በጨዋታው ፍጹም ብልጫ እንዳሳዩ የተነገረላቸው ሉሲዎቹ በሎዛ አበራ 2ና በሰርካለም ጉታ 1 ጎል እስከ መጨረሻዎቹ ደቂቃዎች ድረስ 3-2 ሲመሩ ቆይተዋል። ሆኖም በመጨረሻዎቹ ደቂቃዎች የተቆጠሩት የዩጋንዳ 2 ጎሎች የሉሲዎቹን ወደ ቀጣዩ ዙር የማለፍ ዕድል አጣብቂኝ ውስጥ ከተውት ነበር። የመልሱ ጨዋታ የፊታችን ቅዳሜ ዩጋንዳ ውስጥ እንደሚደረግ ሪፖርተራችን ግርማቸው ከበደ አሁን ማምሻውን ዘግቦልናል። ክቡራትና ክቡራን አድማጮች የመጽሔቱ ቅንብር ይቀጥላል። ወደ ተከታዩ ዘገባ እናልፋለን።
የሰው ሀብት ልማት ለጤና አገልግሎት በተሰኘው ፕሮጀክት ኢትዮጵያ ወደ 50 ሺህ የሚጠጉ ባለሙያዎችን ማፍራቷ ተነገረ። ለሰባት ዓመት የቆየው የፕሮጀክት ዘንድሮ እንደሚጠናቀቅና 55 ሚሊዮን የአሜሪካ ዶላር እንደፈሰሰበት ተገልጿል። መለስካቸው አመሃ ዝርዝር አለው።
ላለፉት ሰባት ዓመታት ሲተገበር በቆየው በዚህ የጤናውን ዘርፍ የሰው ሀብት ማጠናከሪያ ፕሮጀክት ማጠናቀቂያ ስነ ስርዓት ዛሬ ረፋዱ ላይ ሲከናወን የሀገሪቱ የጤና ጥበቃ ሚኒስትር ዶክተር አሚር አማን መልካም ውጤቶች ማስመዝገቡን ገለጹ። ፕሮጀክቱ መንግሥት የያዛቸውን የጤና ልማት እቅዶች ከማሳካት አንጻር ጉልህ አስተዋጽኦ እንዳደረገ ዘርዝረዋል። ከእነዚህም መካከል የጤናው ዘርፍ የሰው ሀብት ልማትና አስተዳደር የሚመራበትን የአስር ዓመት እቅድ ማዘጋጀትና በኢትዮጵያ ያለውን የጤና ባለሙያ እጥረት ለመቅረፍ ወደ 50 ሺህ የሚጠጉ በተለያየ ደረጃና ዘርፍ የሚሰሩ የጤና ባለሙያዎችን አስተምሩ ማብቃትን አስታውሰዋል። ፕሮጀክቱን ስትሬንግዘኒንግ ሂውማን ሪሶርስስ ፎር ሄልስ በሚል ስያሜ 55 ሚሊዮን የአሜሪካ ዶላር ድጋፍ የሰጠው የዩኤስ ዓለም አቀፍ የልማት ተራድኦ ዩኤስኤአይዲ በኢትዮጵያ ኃላፊ ሌስሊ ሪድ በበኩላቸው ፕሮጀክቱ በሀገሪቱ የጤና አገልግሎት ላይ የሚያመጣውን አዎንታዊ ለውጥ አስረድተዋል።
ለጠንካራ የጤና አገልግሎት ስርዓት የበቃ የሰው ኃይል ለመገንባት መዋለ ነዋይን ማፍሰስ በሚለኩ አዎንታዊ ውጤቶች ይገለጻል። 50 ሺህ ብቃት ያላቸውን የጤና ባለሙያዎች ማፍራት ለዚህ አንዱ ምሳሌ ነው። ከዚህም በላይ በቁጥር ወይም በሌላ መለኪያ ሊገለጹ በማይቻሉ አዎንታዊ ውጤቶችም የሚታዩ ይሆናሉ። ለምሳሌ በተዋጣለት እንክብካቤ በሙሉ ጤንነት የተወለደ ልጃቸውን ለመጀመሪያ ጊዜ በዓይናቸው የሚያዩ ወላጆች የሚሰማቸውን ደስታ ማን ሊለካው ይችላል?
የፕሮጀክቱ ዲሬክተር ዶክተር ዳምጠው ወለማርያም በበኩላቸው ለቪኦኤ በሰጡት ቃለ ምልልስ እንደሚያብራሩት ፕሮጀክቱ አራት ቁልፍ ዓላማዎችን ይዞ ሲሰራ ቆይቷል። ከነዚህም መካከል አንዱ የአመራር አቅምን ማጎልበት መሆኑንና ከፌዴራል ጤና ጥበቃ ጀምሮ እስከ ወረዳ ድረስ የሚገኘውን አመራር በእውቀትና በክህሎት ማብቃት ነው ብለዋል። የጤና ባለሙያን ቁጥር ጥራትን ሳይዘነጉ ከፍ ማድረግ ደግሞ ሌላው ዓላማ ነው ይላሉ ዶክተር ዳምጠው ወልደማርያም።
አጥጋቢ አገልግሎት ለመስጠት 1000 ህዝብ ባለበት አገር 2.3 ዶክተሮች፣ ነርሶችና ሚድዋይፎች ያስፈልጋሉ። ምል ትክክለኛ ስሙ ሚድዋይፍ ነው።
አዋላጅ ሚሊዮን
ትተነዋል እና 2.3 ለ1000 ህዝብ ያስፈልጋል። ይህም የሳብ ሳሃራን አፍሪካ ስታንዳርድ ነው። የእኛ አገር ስታቲስቲክ ሞ እዛ ለመድረስ ገና በጣም ብዙ ርቀት ይቀረናል። ስለዚህ በዚህ ፕሮጀክት የጤና ባለሙያውን በተለይም የሚድዋይፎችን፣ የአነስቴቲስቶችን፣ የሄልዝ ኤክስቴንሽን ወርከሮችን እና ስፔሻላይዝ ነርሶች እና የሌሎችንም ቁጥር መጨመር ነው። ወደ 38-39 ሺህ የጤና ባለሙያ ቁጥር ለመጨመር ታቅዶ ወደ 49 ሺህ የጤና ባለሙያ እንዲመረቅ ተችሏል።
በሰባት ዓመት
ይሄ እጅግ በጣም ትልቅ ግኝት ነው።
የተገኘው ውጤት የሚመሰገን ቢሆንም የጤናው ዘርፍ ከሚፈልገው የባለሙያ ቁጥርና ጥራት አኳያ ግን አሁንም በእጅጉ ብርቱና ብዙ ሥራ እንደሚጠይቅ ዶክተር ዳምጠው ያብራራሉ።
የጤና ባለሙያ ቁጥር ጨምሯል። ለኢትዮጵያ በቂ ነው? በቂ አይደለም። በምንም የክትባት መርሃ ግብር በተሳካ ሁኔታ ለመስጠት 1000 ህዝብ ካለ 2.3 ዶክተር፣ ነርሶችን፣ ሚድዋይፎች ያስፈልጋሉ። እኛ አሁን 0.8 ላይ ነው ያለ። ይሄ እንግዲህ ደግሞ የቆየ ሪኮመንዴሽን ነው የነበረው የዓለም ጤና ጥበቃ ድርጅት። አሁን የኤስዲጂ ኢራ ስለሆነ የሳስቴነብል ዴቨሎፕመንት ጎል መኖር ያለበት የሰው የባለሙያ ቁጥር ከ2.3 ወደ 4.45 ከፍ ብል አጥጋቢ የጤና አገልግሎት መስጠት ይቻላል የሚል እምነት ስላለ፣ ስለዚህ የጤና ባለሙያ ቁጥር እንዲጨምር መንግስት በጣም መስራት ይኖርበታል። አጋር ድርጅቶች ላይክ ባይላተራል፣ መልቲላተራል፣ ሌሎችም መደገፍ ይኖርባቸዋል።
የዚህ ፕሮጀክት እድሜ በዚህ ቢጠናቀቅም በተለያየ መልኩና የጊዜ ሰሌዳ የሚቀጥል መሆኑ ታውቋል። በአዲስ አበባ የሚገኘው የአሜሪካ ኤምባሲ ባወጣው መግለጫ ዩኤስ አሜሪካ በጤናው ዘርፍ ለኢትዮጵያ ከፍተኛውን ድጋፍ የምትሰጥ አገር ናት ብሏል። ላለፉት 5 ዓመታት ለልማትና ለሰብአዊ እርዳታ 4 ቢሊዮን የአሜሪካ ዶላር ድጋፍ መስጠቷን መግለጫው ይፋ አድርጓል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው ለዘገባው። በእውነቱ የተሰራው ስራ ትልቅ እንደሆነ ግልጽ ነው። ነገር ግን በጤና ፕሮግራም ላይ ዘርዘር አድርገን የምንመለከታቸው ከጤና ግንኙነት ከቋንቋ አጠቃቀም ጋር የተያያዙና በዚህ ዘገባ ውስጥ የተነሱ ጉዳዮች አሉ። ወደፊት እንመለስባቸዋለን። ለአሁኑ ለዘገባው አመሰግናለሁ። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ ነች። የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየው ገበያው ነች። የምሽቱ ዋና አዘጋጅ ሰሎሞን ክፍሌ ነው። እያስተናገድናችሁ ያለነው አዳነች ፍሳሐዬና ሰሎሞን አባተንን። አሁን ከምሽቱ 3:41 ሊሆን ነው። ዝግጅቶቻችንን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ ማግኘት ትችላላችሁ። በዌብሳይታችን በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ አዳምጡ፣ ተሳትፉ፣ አስተያየቶቻችሁን ስጡ። የቪኦኤን አፕም እንደዚሁ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና አርዕስተ ዜና አዳነች ታሰማናለች።
በአማራ ብሔራዊ ክልል በኦሮሞ ብሔረሰብ ዞን ዳዋ ሀረው አስተዳደር አካባቢ ነዋሪዎችና በጸጥታ ኃይሉ መካከል ግጭት መፈጠሩ ተሰማ። ከቅርብ ጊዜያት ወዲህ ደቡብ አፍሪካ ውስጥ በውጭ ተወላጆች ላይ ጥቃቶች የሚፈጸሙት ባዕዳንን በመጥላት ሳይሆን በሀገሪቱ ባለው ችግርና በአጨቃጫቂ ፖለቲካ ምክንያት ነው ይላል የሀገሪቱ መንግስት። ዲሞክራት የህግ መምሪያ ምክር ቤት አባላት በፕሬዝደንት ዶናልድ ትራምፕ ላይ ሰፊ ምርመራ ለማካሄድ በተዘጋጁበት በአሁኑ ወቅት የሙለር ምርመራ ውጤትን ለማግኘት በሚያደርጉት ጥረት ከትራምፕ አስተዳደር ጋር የተራዘመ ትግል ያካሄዱ ተብሎ ይጠበቃል። የሰሜን አትላንቲክ ቃል ኪዳን ሀገሮች ድርጅት ዋና ጸሐፊ ያን ስቶልተንበርግ ዛሬ በዩናይትድ ስቴትስ ምክር ቤት ቀርበው ንግግር ያደርጋሉ። የድርጅቱ አባል ሀገራት የውጭ ጉዳይ ሚኒስትሮች በያዝነው ሳምንት ዋሽንግተን ዲሲ ይሰበሰባሉ። በተመሳሳይ ጾታ መካከል ወሲብ መፈጸምንና አመንዝራነትን አስመልክቶ በብሩናይ የወጣ አዲስ እስላማዊ ሕግ ዓለም አቀፍ ቁጣ አስነስቷል። ዛሬ ተግባራዊ የሚሆነው አዲስ ሕግ በአመንዝራነትና በተመሳሳይ ጾታ ግንኙነት የተከሰሱ ሰዎች በድንጋይ ተደብድበው እንዲገደሉ ይፈቅዳል። በዩናይትድ ስቴትስ ማዕከላዊ ምዕራብ ክፍል ግዛት ቺካጎ የኢኮኖሚ ከተማ የኢሊኖይ ከተማ መራጮች ሎሪ ሳይፎት የተባሉትን ጥቁር አሜሪካዊት ለከንቲባነት መምረጥ ታሪክ ሰርተዋል። በትልቅነቷ ቀዳሚ ቦታ የምትይዘው የዩናይትድ ስቴትስ ከተማ ጥቁር አሜሪካዊቷን ለመሪነት ለመምረጥ ችላለች።
አመሰግናለሁ አዳነች ለአርዕስተ ዜናው። የተከበራችሁ አድማጮች፣ የናይል ሳት ስርጭታችንን በቅርቡ እንደገና ለመቀጠል ባለሙያዎቹና ባለስልጣናቱ አሁንም በጥረታቸው እንደበረቱ ናቸው። እንግዲህ ከሰሞኑ ወደ ፍጻሜው ይደርሳል ብለን እየጠበቅን ነው ያለ ነው። እናሳውቃችኋለን። ወደ መደበኛው የናይል ሳት ስርጭታችን እንመለሳለን። ምንጫቸው ለተረጋገጠ ለትክክለኛና ለሁሉን አቀፍ መረጃ ከአሜሪካ ድምፅ ጋር ይቆዩ። አሁን ወደ ተከታዩ ቅንብር እናልፋለን። የወቅቱ የኢትዮጵያ ሁኔታ።
በፋኖና አክቲቪስቶች ሽፋን የሚደረጉ ህገወጥ እንቅስቃሴዎች በተለያዩ አካባቢዎች ለጸጥታ ስጋትና ለሰላም መደፍረስ
ወደ ይቅርታ አዳነች፣ ይሄኛው ቅንብር እየተዘጋጀ ስለሆነ አሁን ወደሚቀጥለው ዘገባ እናልፋለን። ያኛው እስከሚደርሰን ድረስ ትኩረት የኢትዮጵያ ወቅታዊ ጉዳይ ለውጥ ከጠቅላይ ሚኒስትሩ የአንድ ዓመት ክንውን ባሻገር ዶክተር ሽመልስ ቦንሳ በዩናይትድ ስቴትስ በስቴት ዩኒቨርሲቲ ኦፍ ኒውዮርክ ስቶኒ ብሩክ የአፍሪካ ዘመናዊ ታሪክና ፖለቲካ እንዲሁም የከተማ ጉዳዮች መምህርና ተመራማሪ በኢትዮጵያ የፖለቲካ ጉዳዮች የነቃ ተሳትፏቸው የሚታወቁት የዋሽንግተን ዲሲው አቶ ግዛው ለገሰና የሪዮት ሚዲያ መስራችና ዋና አዘጋጅ አቶ ቴዎድሮስ ጸጋዬ በኢትዮጵያ የወቅቱ ጉዳዮች ላይ ውይይት ጀምረዋል። አሉላ ከበደ ነው ያወያያቸው። ባለፈው ሳምንት መገባደጃ ጀመር ያደረጉትን ውይይት እልባት ካደረጉበት ይጀምራሉ።
ዶክተር ሽመልስ እንድንነጋገርበት የሚጠይቅ አንድ ሀሳብ ሰንዝረዋል። ምን አይነት ለውጥ ብዙ ሊያነጋግር የሚችል ትልቅ ሐሳብም ይመስለኛል። ይሁሉም የሆነች ሀገር ብለዋል። በጨረፍታም ቢሆን በርግጥ ምን አይነት ለውጥ መቼስ ነው ያ መንገድ ተጀመረ የሚባለው ለርሶ?
አዎ፣ አሁን እንግዲህ አየ ምን አይነት ለውጥ የሚለው አይ ቲንክ ሁላችንም ሊያግባባ የሚችለው ነገር ምንድነው? እዚህ ሀገር የነበረው ጥያቄዎችን መመለስ የሚችል ለውጥ ነው መሆን ያለበት። ምንድነው እዚህ ሀገር የነበረው ጥያቄ እና ተፈክ ምን ፈልገው ሀገር ምንድነው? ሁሉንም በእኩል የሚያስተዳድር ሀገር፣ ሁሉንም በእኩል የሚያይ አንዱን ከፍ ሌላውን ዝቅ ማድረግ መጥና ነባር ማይል ኢትዮጵያን ነው መፍጠር የምንፈልገው እና እኩልነት የሰፈነበት ሀገር ነው እንግዲህ የምንፈልገው እና ያችን እኩል የሆነች ሀገር እኩል ሁሉንም እኩል የምታይ ሀገር እንዴት መፍጠር የሚለው ጥያቄ ነው። ስለዚህ የለውጡ ባህሪያት ለውጡ ምን መምሰል አለበት፣ ምን አይነት ለውጥ አለበት በሚለው ላይ አይ ቲንክ ብዙዎቻችን የምንስማማ ይመስለኛል። እርግጥ የሁሉም ሀሳብ ላይሆን ይችላል። የምናስባት ሀገር ሁላችንንም በእኩል ታይናለች ወይ? እኩል ታስተናግደናለች ወይ? በአሁኑ ሰዓት ደግሞ ጠርዝ ላይ የነበሩ ሀሳቦች እና ቋንቋዎች ወደ መሀል እየመጡ እና ከነኝም ቋንቋዎች አንዱ በሌሎች ሀገሮች የታየው ወደ እልቂት ያመራው፣ ወደ ህዝብ ጥፋት፣ ወደ ሀገር ውድመት ያመራው የመጤና የነበረ ቋንቋ አደገኛ ቋንቋ ነው። አሁንም ጠርዝ ላይ አይደለም ያለው፣ ማርጅን ላይ ሳይሆን ወደ ሜይንስትሪም ወደ መሀል ሀገር መጥቷል። እና የፖለቲካ እይታዎቻችን አስተሳሰቦቻችን ሁሉ እየቀረጸ ነው። ይህንን የአደጋ በተለያየ አጋጣሚዎች እያየን ነው። የሰው መፈናቀል ሲፈጠር፣ እንደገና ደግሞ በአዲስ አበባ ላይ የሚታየው ሁኔታ ክርክር፣ እነኚህ እንዴት ወደ መሀል እንደመጡ እይታዎቻችን እና የፖለቲካ አስተሳሰቦቻችን እንዴት እየቀረጹት እንዳሉ ነው የሚያሳየው። እና አደጋ አለ። ስለዚህ ከዛ ለመውጣት የሚያስችል መንገድ የሚሆነው ሁሉ ሊያረገን የሚችል በእኩልነት ሊያየን የሚችል የፖለቲካ ፍሬምወርክ መስራት ነው። ያ የፖለቲካ ፍሬምወርክ ስርዓታዊ ነው መሆን ያለበት፣ መዋቅራዊ ነው መሆን ያለበት። በዛ ላይ ነው መሰራት ያለበት። መንግስታት ያልፋሉ፣ ወደፊት እኛ ሀገራችን ሊቀጥሉ የሚችሉ ስርዓቶችን መፍጠር ያለበት።
መልካም። በርከት ያሉ ጥያቄዎችን እንድናነሳ የሚጋብዝ ነው ለሰዓት ሽሚያስል፣ ግን ቅብብሉን በመካከላችሁ ላድርግ። ቴዎድሮስ፣ ወደ አንተ ነው የምመጣው። ቁርጠኝነት የተመላ ውሳኔ ያለመኖርን ከችግሮቹ አንዱ ታደርጋለህ። ወደ አንድ ያጋደለ ትለዋለህ። ለአንድ ቡድን ብቻ ነው ቻይነትን የሚያሳየው ስትልም ትሞግታለህ። ከዚያ ጠበቅ ያለው ግን ኢትዮጵያዊነትን የሚያቀነቅን አይደለም ይህ አስተዳደር ብለህ ከሆነም አፋዊ ብቻ ነው ትላለህ። ለምን አፋዊ ብቻ? ባለፉት አንድ ዓመት በተለይ ደግሞ በመጀመሪያዎቹ በርካታ ወራት ተጨባጭ ለውጦች ተካሂደው የለም ወይ? የተደረጉትን ቦታ ስተን በተጨባጭ ያየነውን ተፈጽመዋል፣ እነኚህ ግን ጉድለት አለባቸው ለምን አንልም?
በጣም ጥሩ። እሱን ልመለስና ቀደም ሲል ወደ ተነሱት ነጥቦች ከአቶ ግዛውን በኩል የተነሱት ነጥቦችን በተመለከተ አንዳንድ ሀሳቦች መስጠት ፈልጋለሁ። በመጀመሪያ እኔ ምንም ለውጥ የለም አላልኩ። ሀገሪቱን የሚያሻግር ለውጥ ግን የለም ነው እያልኩ ያለሁት። በሁለቱ መሀል ልዩነት አለ። በአሁኑ ወቅት በኢትዮጵያ ውስጥ መሸጋሸግ ነው እንጂ መሸጋገር የለም ብዬ አምናለሁ። ይህንን በተለያየ መድረክ ባነሳውም አሁንም አነሳዋለሁ። ከአዲስ አበባ ወደ መቀሌ የተሸጋሸገ አለ። ከኤርትራ ወደ አዲስ አበባ የተሸጋሸገ አለ። ከኤርትራ ወደ ኦሮሚያ የተሸጋሸገ አለ። ከአዳማ ወደ አዲስ አበባ የተሸጋሸገ አለ። ስለዚህ ለእኔ ይሄ የሽግሽግ ሂደት ነው። ሽግሽግም ግን ለውጥ ነው። ምክንያቱም አንድን ቁስ ወይም ሰው ከነበረበት ቦታ ወደ ሌላ ቦታ ሲቀየር ለውጥ ነው እና ለውጥ አለ። ሁለተኛ እስር ቤት ውስጥ የነበሩ ሰዎች ተፈተዋል፣ እውነት ነው። ከውጪ የነበሩ የፖለቲካ ፓርቲዎች ተጋብዘዋል፣ ትክክል ነው፣ ጥሩ ነው። ሌሎችም ልንጠቅሳቸው የምንችሉ የውጭ ግንኙነትና የአገር ውስጥ ስኬቶች አሉ። ግን እነሱን በአብዛኛዎቹ እኔ ዋጋውን ውለታውን የምሰጠው ለህዝቡ ትግል ነው። ኢህአዴግ በመግለጫ ራሱ ወጥቶ ይቅርታ ጠይቆ ለህልውናው ሲል እነዚህን እርምጃዎች ከመውሰድ ውጪ ምርጫ የሌሏቸውን እርምጃዎች ነው አድርጌ የምመለከታቸው። እነዚህ ለዚህ መስክ ማመሰግነው ለዚህ ደም የከፈሉትን ለዚህ ህይወት የከፈሉትን በተለያየ የኢትዮጵያ ክፍል ያሉ ኢትዮጵያውያን ታጋዮችን በየቦታው የወጡ ጠመንጃ ሲተኮስባቸው በሰላም እጃቸውን እያነሱ እስር ቤት ውስጥ የተገረፉ፣ የተገደሉ፣ የታሰሩ ሰዎችን ነው ማክበር የምፈልገው ለዚህ ድል። ይሄ ማለት የሰውየውን ወይም የቡድኑን የተካሄዱ ስኬቶችን ሙሉ በሙሉ እየካድኩ አይደለም። ግን አገር የሚያሻግር ለውጥ ግን በኢትዮጵያ ውስጥ እየተካሄደ አምናለሁ። ቀደም ሲል አቶ ግዛው ያነሱት ነጥብ አለ። በመሰረቱ ለሰላሳ ዓመትና ከዛ በላይ በዚህ በፖለቲካ ውስጥ ከተካፈለ አንድ ሰው የመጀመሪያ ማድረግ ያለበት ነገር የሚመስለኝ በሆነ ቡድን ላይ የአገርን እጣ አለመጣል ነው። እንዴት የሆነ ስብስብ ሙሴ ነው የሆነ ስብስብ አዳኝ ነው ብሎ የአገርን ጉዳይ በጠቅላላ ለዛ ቡድን ትከሻ ማሻገር እንደሚቻል ሊገባኝ አይችልም። አንድ ሁለተኛ ደግሞ በኢትዮጵያ ውስጥ በፖለቲካ ትንተና ውስጥ ብዙ ጊዜ እየተዛቡ የሚቀርቡ ሁለት ነገሮች አሉ። አንዱ በኢትዮጵያ ውስጥ በአሁኑ ወቅት ለሚፈጠረው ችግር አስተዋጽኦ እያደረጉ ያሉት ሁለት ጽንፎች ናቸው የሚል አባባል አለ። ይሄ ስህተት ነው። በአሁኑ ወቅት በኢትዮጵያ ውስጥ ያለው ፖለቲካ በአንድ በኩል ሌላ በተለያየ ሀገሪቱ ክፍል ያሉ ዘውገኛና ጥንፈኛ ኃይሎች አሉ። በዚህ በኩል ደግሞ ዜግነትን ማቀንቀን የሚፈልጉ የእኩልነትና የፍትህ ወገኖች አሉ። ግጭቱ እየተካሄደ ከሆነም እየተካሄደ ያለው በእነዚህ ነው። የእኩልነትና የፍትህ ጠያቂዎችን በዚህ ልንኮንን ስለማንችል አሁን በኢትዮጵያ ውስጥ እየተፈጠረ ያለው ችግር ዋናዎቹ ጠያቂዎች ጥንፈኞቹ ዘውጌዎች ናቸው። ሁለት። ሶስተኛ፣ ምርጫው በጉልበት በሚመጣ አብዮትና በሪፎርም መሃል ብቻ አስመስሎ የማቅረብም ዲስቶርሽን ይካሄዳል። ይሄ ስህተት ነው። አንደኛ ላይ በጉልበት ለምን ለውጥ አይመጣም አላልኩም። እያልኩ ያለሁት ጉልበት የቀላቀለ አብዮትም ሳናካሄድ ሪፎርም በሚባል ደግሞ ይህም በማያደርስ ሽግሽግ እንጂ ሽግግር ያልሆነ ሂደትም እየተከተልን የአገሪቱን ውድ ጊዜ ከምናባክን በስምምነት ቁጭ ብለን ኃይል ሳንጠቀም ይህ ህገ መንግስት ምን ድረስ ወሰደን እስከዛሬ? ይሄ መዋቅር ምን ጠቀመን ምን ጎዳን የሚለውን ነገር የምንነጋገር ህዝባዊ ጉባኤ፣ ህዝባዊ የሽግግር ሂደት፣ ህዝባዊ አገርን ወደ ብርሃን የማውጣት ሂደት መጀመር ይቻላል። ይሄ በጉልበትም መጠቀምን አይጠይቅም፣ የችግሩን አስኳል ትቶ ደግሞ ዳርዳሩን መሄድንም አይጠይቅም። እና ሶስተኛ ምርጫ አለ። ያ ሶስተኛ ምርጫ እንደሌለ ተደርጎ የሚቀርበው ነገር ስህተት ነው።
መልካም። በርከት ያሉ ሀሳቦችን ነው ቴዎድሮስ የደረደርከው። ክርክሩም ዘለግ ብሎ እንዲሄድ የሚጋብዝ ይመስላል። አቶ ግዛው ሌላ ተጨማሪ ጥያቄ አላነሳም። ቴዎድሮስ የደረደራቸው ሀሳቦች አንዳንዶችን እርሶ ካቀረቧቸው ሀሳቦች በሚቃረን መልኩ ነው የተመለከተው። እድሉ የእርሶ ነው።
ለመጀመሪያ የእኔን የአርባ አመት ተሳትፎ እውቅና ስለሰጠው አመሰግነው እና ዶክተር አብይ ከስልጣን ከመጣ በኋላ ባደረገው የፖለቲካ ተሳትፎ ያንን ለመተቸት መቸኮሉ ምናልባት ብዙም ውሃ ላያነሳ ይችላል። ያም ሆነ ወይ እኔ እና እሱ ከሚገምተው በላይ ብዙ ምንስማማበት ነገር አለ። ዶክተር ሽመልስ ባነሳውም ተቋማዊ ለውጥ ያስፈልጋል፣ ህገ መንግስታዊ ለውጥ ያስፈልጋል በሚሉት እንስማማለን። እንዲያውም እኔ የሚያስፈልገው የስርዓታዊ ለውጡ ብዙ ምርምር የሚያስፈልገው አይደለም። ኢትዮጵያ ውስጥ 27 አመት ላሉት የማህበረሰባዊ ግንኙነቶች መበጣጠስ፣ ዜጎች ስለ ነጻነት ያላቸው አስተሳሰብ ጨለምተኛና ቡድናዊና የራሳቸውን ነጻነት ያገለለ እንዲሆን በጥላቻ የተመሰረተ እንዲሆን ያመጣው አይዲዮሎጂ ነው። ያ አይዲዮሎጂ ደግሞ የግራው ፖለቲካ በተማሪዎች እንቅስቃሴ ተጀምሮ ያመጣው ስለሆነ ሊመጣ የሚችለው ለውጥ የቡድን መብትን፣ የብሔር ፖለቲካን፣ አሁን ያሉትን ክልሎች የሚያፈርስና ይህንን ሲያደርግ ግን ለቋንቋዎች፣ ለሃይማኖቶች፣ ለባህሎች እኩልነትን የሚሰጥ በሰው ልጅ ተመክሮ በዓለም ዙሪያ ሰክሰስፉል የሆነ የዴሞክራቲክ ስርዓት ነው አማራጭ ሆኖ ሊቀርብ የሚችለው። ሌላው መነሳት ያለበት ጥያቄ ሁለቱም ተናጋሪዎች በግለሰብ ላይ ያጠነጠነ ለውጥ አያስፈልግም የሚሉት በኮንሴፕት ሌቭል ወይንም በሀሳብ ሌቭል የማይስማማበት የለም። ይሁንና ግለሰቦች እንደ መሪ የትም ሀገር በተደረጉ ህብረተሰባዊ ለውጦች ይሁን ጦርነቶች ይሁን መሪዎች የሚጫወቱት ሚና እጅግ አስፈላጊ ነው። ብዙ ምሳሌዎችን መስጠት ይቻላል። ሌላው ላነሳው የምፈልገው ነገር የፖለቲካ ትንታኔን በምናደርግበት ጊዜ ላይ ላዩን ሳይሆን ዲፐር ገብተን ካየን ለውጥ በሚመጣበት ጊዜ በድርጅቶችና በአመራር መሀል ለውጥን በተቀበሉና ለውጥን ባልተቀበሉ በአንድ ድርጅት ውስጥ መኖሩ የተለመደ ነው። ኮሚኒስት ፓርቲ ውስጥ ረሽያ ውስጥ አይተነዋል። ሶቪየት ዩኒየን እያለ ሳውዝ አፍሪካ ውስጥ አይተነዋል። ኦዴፓ ኦሮሞ ዴሞክራቲክ ፓርቲን በሚመለከት ቴዎድሮስና እኔ እንስማማለን። በአዲስ አበባ የሚሆን በስርዓቱ ላይ አንስማማም ብሎ ያወጣው መግለጫ የድርጅቱን ኋላ ቀርነትን የሚያረጋግጥ ነው እንጂ የዶክተር አብይና የለውጡን ኃይሎች ስም የሚያጠለሽ አይደለም። ሌላው ስለ ፖለቲካ አናሊሲስ ስንሰጥ በጣም ኢምፖርታንት ሆኖ ከአካደሚክ ዲስኮርስ ሊለይ የሚችልበት ነገር በሂሳብና በፊዚክስ መካከል ያለ ልዩነት ነው። ፖለቲካ ተግባራዊ ነው። በምኞት የሚሆን ነገር ወይንም በቲዮሪ እንደዚህ እንደዚህ ተደርጎ የሚገባ ነገር አይደለም። ዶክተር አብይ ስርዓቱን ለመለወጥ በጣም አስፈላጊ ፖይንት ነው። ዶክተር አብይ ስርዓቱን ለመለወጥ ሁለት መሰረታዊ ነገሮች ያስፈልጋቸዋል። አንዱ የዶክተር አብይን የፖለቲካ አካሄድ ወይንም ቁመና ሊደግፍ የሚችል የዶክተር አብይን ተቃዋሚዎች ሊመጣጠን የሚችል የፖለቲካ ቤዝ ኮንስቲትዌንት ያስፈልጋቸዋል። ችግሩ ኢትዮጵያውያን የምንል በተለይ ለረዥም ጊዜ የታገልን ኢትዮጵያውያንን የኢትዮጵያን ፖለቲካ የምናቀነቅን ወይንም ኢትዮጵያ ውስጥ በየከተማው ያሉ አዲስ አበባም ሌላም ቦታ ያሉ ኢትዮጵያውያን እንደ ግለሰብ እንደ ዜጋ ለሀገራችን እንጨነቃለን እናቀነቅናለን እንጂ ተደራጅተን የፖለቲካ ኃይል መፍጠር አልቻልንም።
በአሁኑ ሰዓት ተደራጅተው የፖለቲካ ጫናና ኃይል ሆነው ለማህበረሰባችን ችግር እየፈጠሩ ያሉት ቅድም እንደተባለው የኦሮሞ አክራሪ ቡድኖችና የትግራይ አክራሪ ቡድኖች አሁን በአማራም ክልል ውስጥ ብቅ ብቅ እያሉ ያሉ ናቸው። ስለዚህ ዶክተር አብይ ለውጥ ለምን አመጣም የሚለውን ጥያቄ ለመመለስ ሌላው በጣም ኢምፖርታንት ጥያቄ የዜጎች ተሳትፎና ዜጎች የሚመጣውን ለውጥ የሚመጣውን የነጻነት ስርዓት ግንዛቤ ምን ያህል አላቸው። ኢትዮጵያ ውስጥ አሁን ከ40 ከ50 አመት ያለው እድሜ በግራ ፖለቲካ በእኛና በእናንተ ፖለቲካ የኛና የነሱ ፖለቲካ የተቃኘና ስለ ነጻነት ስለ ዲሞክራሲ ምንም አይዲያ የሌለው ህብረተሰብ ነው የፈጠርነው። ዜጋው እዚህ ነው ያለው። ዜጋውን መለወጥ መቻል አለበት። ዜጋው ባልተለወጠበት ለፍጥነት ተብሎ የሚወሰድ ለውጥ የሀገሪቷን ህልውናና ሚሊዮኖችን ህይወት አደጋ ውስጥ የሚከት ከሆነ ተቀባይነት ሊኖረው አይችልም። ኢትዮጵያ ዛሬ የሚያስፈልጋት ኢትዮጵያዊ የምንለው የነጻነት ትርጉም ገብቶን ወይንም የነጻነትን መንገድ የምንከተል ሰዎች ተደራጅተን ዶክተር አብይ ላይ ጫናና ድጋፍ መስጠት አለብን። እኔ ዶክተር አብይን ዝም ብለን እንቀበለው አልልም። ጫና መፍጠር መቻል አለብን። ይህን ግን ልናደርግ የምንችለው ተደራጅተን ገጀራም ይሁን ካላሽን ይዘው የሚወጡ ሰዎችን መወዳደርና አዋጪ የሆነ ሰላማዊ ሽግግር እንዲኖር ለዶክተር አብይ አስፈላጊ የፖለቲካ ኮንስቲትዌንስ እንፈጥር ነው።
መልካም።
አንዳንድ ሀሳቦች ማሳት ይቻላል?
እሺ ቴዎድሮስ ባጭሩ።
እሺ አንዳንድ ነገሮች ተነስተዋል እዚህ ላይ እና ተወሰነ ሀሳብ መስጠት ፈልጋለሁ። ማንሳት የፈለግኩት ነገር ምንድን ነው? ይሄ አገር በምርጫ ብቻ የሚፈታ ችግር የለውም። የፖለቲካ ኮንስቲትዌንሲ መስራት የእሳቸው ኃላፊነት ነው። ኦዲፒ የሰጠውን መግለጫ ወጥቶ ማስተባበል የእሳቸው ኃላፊነት ነው። የኦሮሚያ መንግስት ወጥ የሰጠውን መግለጫ ወጥቶ የኔ አይደለም ብሎ ማለት የእሳቸው ኃላፊነት ነው ከሆነም ማለት ነው።
መልካም።
ግን ዋናው ነጥብ እሱ አይደለም። የጠቅላይ ሚኒስትር አብይ ፈቃድ መኖር አለመኖሩ አይደለም እዚህ ጋር፣ መጨረሻ ላይ ውጤቱ ምንድን ነው የሚለው ነው። እና
መልካም፣
አገሩ የሚድነው በዜጎች ሁለንተናዊ ተሳትፎ ነው። ያንን ደግሞ ማድረግ የምንችለው በጠቅላላ የአገሩን የህገ መንግስትና የመዋቅር ችግር ተገንዝቦ ወደዛ ለመሄድ የሚያስችል ጉዞ የተጀመረ እንደሆነ ነው።
መልካም።
ጉዞ አሁን በኢትዮጵያ ውስጥ የለም።
መልካም። በዜጎች ተሳትፎ ለውጥ ይመጣል የሚለው ላይ ሁለታችን የምትስማሙ ይመስላል። ከዶክተር ሽመልስ ጋር እንዳልጠፋፋ ሰጋለሁ፣ ግን ባጭሩ አቶ ግዛው
ኢትዮጵያ ውስጥ እንደ ዶክተር አብይ የነጻነትን ትርጉም እና ምንነት የሚያውቁ ምሁራንና ዜጎች የሉም ሳይሆን የኔ ነጥብ ተደራጅተው የፖለቲካ ኮንስቲትዌንት ሆነው ከሌላ በኩል ሊመጣ የሚችለውን ጫና ለመቋቋም የሚያስችል ቁመና የላቸውም። አልተደራጀንም ነው። በሁለተኛ ደረጃ እኔ በማምነው ፖለቲካ ኦፒዲዮ ውስጥ ራሱ ዶክተር አብይ ስብሰባው ላይ እንኳን ኖሮ በአብዛኛው ድምፅ የሚያወጣው መግለጫ ላይ አይ እኔ ይሄን አልቀበልም ብሎ ቢወርድ ለኢትዮጵያ እጅግ እጅግ አስጊ ሁኔታ ነው የሚፈጠር።
አልተቀበሉትም ብለን እየገመትን ያለ ነው እኮ በራሳችን ፍላጎትና ምኞት ነው እንጂ እሳቸው በዚህ መግለጫ ውስጥ ስለመካፈል ስላለመካፈላቸው የምናውቀው ነገር የለም።
ቴዎድሮስ ጣልቃ እየገባ ነው። ስለመቀበላቸውም በሆኑትና አላደረጉም በሚለው ነው እንጂ የምንደመድመው። እሳቸው አሁን በቅርቡ የሰጡትን መግለጫ ስንመለከት ለአንዳንዶቹ ምክንያት ናቸው ያሏቸውን ገልጸዋል። በእርግጥ ክርክሩ ከሱ ማለፍ ያለበት ይመስለኛል።
አንድ ፖይንት ግን
እሺ፣ የመጨረሻ አቶ ግዛው፣
አይ ቲንክ ለእኔ ትልቁ ፖይንት የሚመስለኝ ስለ ፖለቲካ ስናወራ አማራጭ ማቅረብ መቻል አለብን። አማራጭ ማቅረብ አለብን። ይህንን በበቂ አጥንኦት ልሰጠዋል። ኢትዮጵያ ውስጥ ዶክተር አብይ ዛሬ ቢወርድ ወደ ስልጣን ሊመጡ የሚችሉት በፖለቲካ መዋቅሩ፣ በመንግስት ምቅር፣ በሚሊተሪ መዋቅር ውስጥ ያሉ ሰዎች ናቸው። እነዚህ ሰዎች ኢትዮጵያን ወደፊት ያስኬዳታል የሚለው አንድ ፖይንት ነው። ሁለተኛው ቃል ኢምፖርታንት ነው። ባለፈው አመት ስለ ኢትዮጵያዊነት መወራቱ የመንግስት ሚዲያዎች በሙሉ የፌዴራል መንግስት መዋቅሮች በሙሉ ኢትዮጵያዊነትን ማውራታቸው የክልሎች ድንበር አይደለም የአስተዳደር ወሰን ነው የሚለው ትርክት መደረጉ፣ የማንነትና የድንበር አቋቋሚ ኮሚቴ መቋቋሙ፣ በክልሎች መሀል ሁሉም ኢትዮጵያዊ ከመንግስት አመራር እኩል እንደሚታይ መደረጉ ራሱ የኢትዮጵያዊነት ትንሣኤ አቅጣጫ ሰጪ ነው። ዶክተር አብይ መመስረቱ የእሱ ኃላፊ ነው የሚለው ትክክል ነው። ግን ኢትዮጵያዊነትን የምናምንም ኢትዮጵያዊነትን ተመልሶ ስልጣን እንዲይዝ የምንፈልግም ዶክተር አብይን መርዳት አለብን።
ክርክሩ ይቀጥላል። ለዶክተር ሽመልስ እድል መስጠት አለብኝ። ዶክተር ሽመልስ ጥያቄዎች ንብርብር ሊሆኑ ነው። የቀደሙት በርካታ ሀሳቦች ላይ የግሎን አስተያየት አልሰማንምና እሱን ላስቀድም።
አሉላ እንዳለው ይሄ ውይይት ይቀጥላል። ክቡራትና ክቡራን አድማጮች ቀሪውን ክፍል በሌላ ዝግጅት ይዘን እንመለሳለን። ለዛሬ ዝግጅታችን በዚሁ ተጠናቀቀ። ስናስተናግዳችሁ የቆየ ነው ሰሎሞን አባትና
አዳነች ፍስሐዬን።
አብራችሁን ስለ ቆያችሁ እናመሰግናለን። ክቡራትና ክቡራን የትግርኛ ፕሮግራም ይቀጥላል። በእኛ በኩል
ሰላም፣ ደህና ደሩ፣
ደህና ደሩ። Thank you.